ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 9 2014 ዓ.ም ዝግጅታችን ጀመረ። በአፍሪካ እየጨመረ የመጣውን እንደ ዝንጀሮ ፈንጣጣና ኢቦላ ያሉ ከእንስሳት ወደ ሰው የሚተላለፉ ገዳይ በሽታዎችን መዛመት ለመግታት እርምጃ ይወሰድ ዘንድ የዓለም የጤና ድርጅት ጥሪ አቀረበ። ኤርትራ የሚገኙ የሶማሊያ ወታደሮች ወደ ሀገራቸው እንደሚመለሱ ፕሬዝዳንቱ ቃል ገቡ። በሁለቱ ወለጋ ዞኖች ከጭፍጨፋ የተረፉት እርዳታ እየጠየቁ ነው። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን ባለስልጣናት ከኢትዮጵያ አዋሳኝ ድንበር አቅራቢያ ብሉ ናይል በሚባለው የአገሪቱ ግዛት ምስራቃዊ ክፍል በሚገኙ ሁለት ከተሞች ላይ የሰዓት እላፊ ማወጃቸውን ሮይተርስ ዘገበ። የሰዓት እላፊ ገደቡ የወጣው ባለፉት በርካታ ቀናት በኢትዮጵያና ሱዳን ድንበር አቅራቢያ በሚገኙ ነዋሪዎች መካከል 31 ሰዎች የሞቱበትና 39 የቆሰሉበት ግጭት ከተካሄደ በኋላ መሆኑን ዘገባው አመልክቷል። ግጭቱ ወደ ሌሎች በርካታ ከተሞች መሸጋገሩና 16 መደብሮች መውደማቸውን የብሉ ናይል ክልል መንግስት ባወጣው መግለጫ ያመለከተ ሲሆን በዳሚዚንና ሮሴረዝ በተባሉት ሁለቱ ከተሞች የምሽት ሰዓት እላፊ መታወጁን አስታውቋል። ደቡብ ሱዳን መሰረታዊ የለውጥ ተሐድሶ መስፈርቶችን ማሟላት አልቻለችም በሚል ዩናይትድ ስቴትስ በደቡብ ሱዳን የሰላም ሂደቱን የሚከታተል ተቆጣጣሪ አካሏን ማውጣቷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንት አርብ ባወጣው መግለጫ አስታውቋል። እንደ አውሮፓ አቆጣጠር ከ2013 እስከ 2018 ባለው ጊዜ ውስጥ 400 ሺህ ሰዎች የሞቱበትን ግጭት ተከትሎ ተቀናቃኞቹ መሪዎች ፕሬዝደንት ሳልቫኪር እና ምክትል ፕሬዝደንት ሪክ ማቻር ከሁለት ዓመት በፊት የጥምር መንግስት ለማቋቋም ከተስማሙ በኋላ እንኳ የደቡብ ሱዳን አሁን እጅግ አደገኛ የሆነ አለመረጋጋት ውስጥ ትገኛለች ሲል መግለጫው አመልክቷል። ለሽግግር የታለመው ጊዜ እንደ አውሮፓ አቆጣጠር የካቲት 2023 የሚያበቃ ቢሆንም ቋሚ ህገ መንግስቱን ማርቀቅ ጨምሮ ከወዲሁ መሟላት የሚገባቸው የስምምነቱ ቁልፍ ድንጋጌዎች አልተሟሉም ሲል የሚኒስቴሩ መግለጫ ገልጿል። የደቡብ ሱዳን መሪዎች የሰላም ሂደቱን የሚቆጣጠረው ይህ አካል የሚሰጠውን ድጋፍ ለመጠቀም ራሳቸውን ሙሉ ለሙሉ አላዘጋጁም፣ አስፈላጊዎቹን የለውጥ ማሻሻያዎች ለማድረግ የፖለቲካ ፈቃደኝነታቸውን አላሳዩም ሲል የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። ሌሎችን የፋይናንስ ድጋፎችን በመስጠትና የተባበሩት መንግስታት በደቡብ ሱዳን ውስጥ ያሉትን ተልእኮች ከመደገፍ ጋር ዩናይትድ ስቴትስ ለሰብአዊ እና የልማት እርዳታዎች የምትሰጠውን የ1 ቢሊዮን ዶላር እርዳታ መስጠቱን ትቀጥልበታለች ብለዋል። መግለጫው በመካከለኛው ምስራቅ በሚያደርጉት ጉብኝት ትናንት አርብ ሳውዲ አረቢያ የገቡት ፕሬዚደንት ጆ ባይደን በዛሬው ዕለት በጄዳ ከተለያዩ የአረብ አገራት መሪዎች ጋር በመገናኘት ዩናይትድ ስቴትስ በመካከለኛው ምስራቅ ስለሚኖራት ተሳትፎ ያላቸውን ራዕይ እንደሚያስተዋውቁ ተነግሯል። ባይደን ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶችና እንዲሁም ግብጽ፣ ኢራቅና ዮርዳኖስ በተጨማሪነት ከያዘው የባህረ ሰላጤው አገሮች ትብብር ምክር ቤት አባላት ጉባኤ ላይ እንደሚገኙም ተገልጿል። ትናንት አርብ ከሳውዲው ንጉስ ሳልማንና ከአልጋ ወራሽ ልዑል ሙሐመድ ቢን ሳልማን ጋር በጅዳ ተገናኝተው መወያየታቸው ተመልክቷል። ከውይይቱ በኋላ ባይደን በሰጡት መግለጫ በቂ የነዳጅ አቅርቦት መኖሩን በማረጋገጥ የዓለምን ኢኮኖሚ ለመደገፍ ጥሩ ውይይት ማድረጋቸውን ተናግረዋል። በዩናይትድ ስቴትስ ያለውን የነዳጅ አቅርቦት ለማሳደግ የተቻለኝን ሁሉ እያደረግኩ ነው ያሉት ባይደን ይህ ደግሞ ይሆናል ብዬ የምጠብቀው ነው ብለዋል። ባይደን ልዑል አልጋ ወራሽ ቢን ሳልማን እና ሌሎች ከፍተኛ ባለስልጣናትን በሚያነጋግሩበት ወቅት ሳውዲ አረቢያ አሁንም የተገለለች አገር ናት፣ ጀማል ካሶጂ ቤተሰቦችን ይቅርታ ይጠይቃሉ በሚል ከስፍራው በጩኸት ለቀረቡ ጥያቄዎች መሪዎቹ ምላሽ ሳይሰጡ በዝምታ አልፈዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ከዩናይትድ ስቴትስ ለዩክሬን የተበረከቱ ሮኬቶች በመስራቅ ዶናባስ ግዛት የሚገኙ የዩክሬን ኃይሎች የሩሲያን ውጊያ እንዲመክቱ በመርዳት ትልቅ አስተዋጽኦ ማበርከታቸውን የዩናይትድ ስቴትስና የዩክሬን ባለስልጣናት ተናገሩ። ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ሃይማርስ የተባሉትና በዩናይትድ ስቴትስ የተበረከቱት ሮኬቶች ከሩሲያ ጋር በሚደረገው ውጊያ እጅግ በጣም ትልቅ የሆነ ውጤት ማስገኘታቸውን ተናግረዋል። የዩክሬን መከላከያ ሚኒስቴር ቃል አቀባይ አሌክዛንደር ሞቲዚንክ ባለፉት 3 ሳምንታት ከ30 በላይ የሚሆኑ የጠላት ወታደራዊ የሎጂስቲክ ተቋማት በማውደም የሩሲያ ኃይሎች የማጥቃት አቅም በእጅጉ እንዲዳከም አድርገዋል ሲሉ ትናንት አርብ ስለ መሳሪያዎቹ ውጤታማነት ተናግረዋል። በዩናይትድ ስቴትስ የተበረከቱ ሮኬቶች በሶቪየት ዘመን ከነበሩት የዩክሬን መድፎች ረጅም ርቀት በመጓዝ የዩክሬን ኃይሎች ከግንባር አልፈው በስተጀርባ የሚገኙ የሩሲያ ኢላማዎችን አነጣጥረው መምታት የሚችሉ መሆናቸውን ባለስልጣናቱ ተናግረዋል። እንደ አውሮፓ አቆጣጠር በ1965 አሜሪካ ውስጥ ከተገደለው የሰብአዊ መብት መሪ ማልኮም ኤክስ ግድያ ጋር በተያያዘ ከታሰሩት ሌሎች ሰዎች ጋር ለ20 ዓመታት ከታሰሩበት ወህኒ የተለቀቁት መሐሙድ አዚዝ ከኒውዮርክ መንግስት የ40 ሚሊዮን ዶላር ካሳ መጠየቃቸው ተሰማ። ባለፈው ሐሙስ ብሩክሊን አውራጃ በሚገኝ ፍርድ ቤት ካሳ የጠየቁበትን ማመልከቻ ያስገቡት የ84 ዓመቱ አዚዝ በስህተት ተወንጅለው ወደ እስር ቤት ሲላኩ የ26 ዓመት ወጣትና የ6 ልጆች አባት እንደነበሩ ተነግሯል። እንደ አውሮፓ አቆጣጠር በ1985 በይቅርታ የተለቀቁት አዚዝ ማልኮም ኤክስ በተገደሉበት ወቅት እሳቸው በደረሰባቸው የእግር ስብራት በመኖሪያ ቤታቸው እንደነበሩ ተናግረዋል። ባለፈው ህዳር የማናተን አውራጃ ጠበቃ በአዚዝና ከእሳቸው ጋር ባሉት ተከላካዮች ላይ የተላለፈው ፍርድ በሙስና የተበከለው የፖሊስና የአቃቤ ህጎች ባህሪ ውጤት ነው ማለታቸው ተመልክቷል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 9 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንውሰዳችሁ። በአፍሪካ እየጨመረ የመጣውን እንደ ዝንጀሮ ፈንጣጣና ኢቦላ ያሉ ከእንስሳት ወደ ሰው የሚተላለፉ ገዳይ በሽታዎች መዛመትን ለመግታት እርምጃ ይወሰድ ዘንድ የዓለም የጤና ድርጅት ጥሪ አቀረበ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ነው። ዝርዝሩን አሉላ ከበደ ያቀርበዋል።
በአፍሪካ ከእንስሳት ወደ ሰው የሚተላለፉ በሽታዎች መጠን ከቀደሙት 10 ዓመታት ጋር ሲነጻጸር እንደ አውሮፓውያን የዘመን አቆጣጠር ከ2012 እስከ 2022 ዓ.ም ባለው ጊዜ ውስጥ በ63 በመቶ መጨመሩን የዓለም ጤና ድርጅት ይፋ ያደረገው አዲስ የጥናት ዘገባ አመለከተ። እንደ ዘገባውም በዓለም ዙሪያ የሰው ልጅ ከሚያጠቁት ተላላፊ በሽታዎች 60 ከመቶና አዲስ ከሚከሰቱት ደግሞ ከ75 በመቶ በላይ የሚሆኑት የዱርና የቤት እንስሳትን በሚያጠቁ በሽታ አምጪ ተዋሲያን የሚከሰቱ ናቸው። በዚህም ሳቢያ በዓለም ዙሪያ በየዓመቱ ቁጥሩ 1 ቢሊዮን የሚጠጋ ሰው ለሕመም ሲጋለጥ ሚሊዮኖች ደግሞ ለህልፈት ይዳረጋሉ። በዓለም የጤና ድርጅት የአፍሪካ ፕሮግራሞች ዲሬክተር ዶክተር ማትሺዲሶ ሞኤቲ ሲያስረዱም ከእንስሳት ወደ ሰው የሚተላለፉ በሽታዎች በአህጉሩ ከባድ አደጋ ደቃኝ ናቸው። ባለፉት 10 ዓመታት ውስጥ በአህጉሩ በወረርሽኝ መልክ ከተከሰቱ በሽታዎች ውስጥ ለህብረተሰብ ጤና ብርቱ ፈተና ከከሰቱና በምርመራም ከተረጋገጡት ውስጥ ከእያንዳንዱ 3 በሽታዎች አንዱ ከእንስሳት ወደ ሰው የተላለፈ እንደነበር ዲሬክተሯ ጨምረው ገልጠዋል።
A deeper dive reveals that Ebola and similar hemorrhagic fevers
ጠለቅ አድርገን ስንመለከትም እንደ ኢቦላና የደም መፍሰስ የሚያስከትሉ የቆላ ንዳድ የመሳሰሉ በሽታዎች በወረርሽኝ መልክ ከተከሰቱት በሽታዎች ውስጥ 70% ያህሉን መያዛቸውን እንረዳለን። ከተቀሩት ውስጥ ደግሞ የዝንጀሮ ፈንጣጣን፣ የደንጌ ትኩሳትን፣ አባሰንጋንና በጥቃቅን ተህዋስያን አማካኝነት የሚተላለፈውን ፕላግ የተሰኘውን የሰው ልጆችና ሌሎች አጥቢ እንስሳትን የሚያጠቃ በሽታ ይገኙበታል። በሌላ በኩል ካለፈው ሚያዝያ ወር አንስቶ የተከሰተው የዝንጀሮ ፈንጣጣ ወረርሽኝ ምንም እንኳን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም በተመሳሳይ ጊዜ ከታየው ጋር ሲነጻጸር ጉልህ የሆነ ጭማሪ ቢያሳይም ከ2020 ወረርሽኝ ጋር ሲነጻጸር ግን በእጅጉ ያነሰ መሆኑ ይሁን የሚያሰኝ መልካም ዜና ነው።
የዓለም ጤና ድርጅት በዚያ ዓመት በአህጉሩ ከዚያ ቀደም በአንድ ወር ጊዜ ውስጥ ከታዩት ሁሉ የላቀ መጠን ያለው አሃዝ መዝግቧል። በዚህ ዓመት ደግሞ ቁጥራቸው ከ2000 በላይ የሚገመቱ ሰዎች በልማዱ አጠራር የዝንጀሮ ፈንጣጣ ለተባለው በሽታ ሳይጋለጡ እንዳልቀሩ ድርጅቱ ያጠናቀረው አሃዝ አመላክቷል። ይሁንና በምርመራ የተረጋገጡት ግን ከነኚህ ውስጥ 203 ብቻ ሲሆኑ አብዛኛውም የበሽታው ተጋላጮችና ሟቾች ወንዶች፣ አማካይ ዕድሜያቸው ደግሞ 17 መሆኑን ጥናቱ ጨምሮ አሳይቷል። የበሽታዎች ከእንስሳት ወደ ሰው መተላለፍ ክስተት በርካታ ዘመናት የዘለቀ ታሪክ መሆኑን ያስረዱት ሞየቲ፣ ሆኖም በተለይ በአፍሪካ በወረርሽኝ መልክ ተከስቶ እንዲህ ብዙዎችን ለህልፈት የመዳረግ አዝማሚያው ግን በአንጻራዊ ሁኔታ ሲታይ ውስን እንደነበርም አመልክተዋል።
As rising urbanization encroaches on the natural habitats of the continent's wildlife and
የከተሞች መስፋፋት የአህጉሪቱን የዱር እንስሳት ተፈጥሯዊ ከባቢያዊ ሁኔታ ማናጋቱና በተለይም በፍጥነት በማደግ ላይ ያለው የህዝብ ቁጥር ሳቢያ የምግብ ፍላጎት እየጨመረ መምጣት ለነዚህ በሽታዎች የመጋለጥ ጣን በቀላሉ እያሳደገው መጥቷል። የትራንስፖርት መሰረተ ልማቶች መስፋፋት፣ የባቡር መስመሮች መዘርጋትና የአየር ትራንስፖርት ማደግ ከዚያ ቀደም ደካማ የትራንስፖርት አገልግሎት ይከስታቸው የነበሩትን የተፈጥሮ መሰናክሎች ማስወገድ ማስቻሉ ከእንስሳት ወደ ሰው የሚተላለፉ በሽታዎች በቀላሉ እንዲሰራጩና በስፋትም ከገጠራማ አካባቢዎች ወደ ከተሞች እንዲዛመቱ በር ከፍቷል።
አፍሪካ አዲስ የሚከሰቱ ተላላፊ በሽታዎች መናሃሪያ እንድትሆን መፍቀድ የለብንም ያሉት ሞኤቲ፣ ያን አደጋ በብቃት ለመመከት ግን አስፈላጊውን ሁሉ ማድረግ አለብን ብለዋል። ዲሬክተሩ አክለውም በአፍሪካ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ወረርሽኝ ለመከላከልና ለመቆጣጠር የሰው ልጅ የእንስሳትና የአካባቢ ጤና ባለሙያዎች ከማህበረሰቦች ጋር ተባብረው መስራት አለባቸው።
ወደ ተከታዩ ዘገባችን እንውሰዳችሁ። የሶማሊያው ፕሬዚዳንት ሐሰን ሼክ መሐሙድ በኤርትራ በመሰልጠን ላይ ያሉ የሶማሊያ ወታደሮች ወደ ሀገራቸው በቅርቡ ይመለሳሉ ሲሉ ከወታደሮቹ ቤተሰቦች ጋር ውይይት ባደረጉበት ወቅት ቃል ገብተዋል። ፕሬዚዳንቱ የወታደሮቹን መመለሻ ቀን ባይቆርጡም በቅርቡ ወደ ሀገራቸው ተመልሰው የእስልምና አክራሪ ከሆነው አልሸባብ ቡድን ጋር እንደሚፋለሙ ተናግረዋል። መሐመድ ደሐሴን ከሞቃዲሾ ያጠናቀረው ዘገባ ነው። እንግዲህ ወልዴ ያቀርበዋል።
ሶማሊያ በሺ የሚቆጠሩ ወታደሮችን ለስልጠና ወደ ኤርትራ ስትልክ የወታደሮቹ ቤተሰቦች ከልጆቻችን ጋር መገናኘት አልቻልንም በሚል ባለፈው አንድ ዓመት በተከታታይ ተቃውሞ ሲያሰሙ ከርመዋል። የሀገሪቱ ፕሬዝደንት ሐሰን ሼክ መሐሙድ ባለፈው ሳምንት በኤርትራ ጉብኝት ባደረጉበት ወቅት ወታደሮቹን ያገኙ ሲሆን ከሀገሪቱም ጋር የሁለትዮሽ ግንኙነታቸውን ለማሻሻል ስምምነት አድርገዋል። ወታደሮቹ ከ2018 ዓ.ም ጀምሮ በሚስጥር ለሚደረግ ወታደራዊ ስልጠና ወደ ኤርትራ የተላኩ ሲሆን ከቤተሰቦቻቸው ጋር ግንኙነት ማድረግ እንዳልቻሉ ሲዘገብ ቆይቷል። ፕሬዝደንቱ ረቡዕ ምሽት በሞቃዲሾ ከወታደሮቹ ወላጆች ጋር ተገናኝተው በቅርቡ ከቤተሰቦቻቸው ጋር እንደሚገናኙ ቃል ገብተዋል። ባለፈው እሁድ በኤርትራ ጉብኝታቸው ወቅት ወታደሮቹን የተመለከቱት ፕሬዝዳንቱ ወደ ሀገራቸው ተመልሰው ከአልሸባብ ጋር ለሚደረገው ጦርነት ይሰለፋሉ ሲሉ ለወላጆቻቸው ተናግረዋል።
አና ኢዲ ያሪ ኦ ኢዲ ባል ወልዲታል ኢንፎርሜሽን ተገይ
ሁሉም ወታደሮች የስልክ ሲም ካርድ እንዲገዙ ገንዘብ ተሰጥቷቸዋል። ነገ ወይም ከነገ ወዲያ ከወላጆቻቸው ጋር መነጋገር ይችላሉ።
የሶማሊያው ፕሬዝዳንት ወታደሮቹ መቼ እንደሚመለሱ ቁርጥ ያለ ቀን አላስቀመጡም። ባለፈው ግንቦት ስልጣናቸውን በተቆናጠጡ ጊዜ ግን የወታደሮቹን ጉዳይ እንደሚከታተሉ ቃል ገብተው ነበር። ፕሬዝደንቱ ከወታደሮቹ ወላጆች ጋር ስብሰባ ሲያደርጉ የሚያሳየው ተንቀሳቃሽ ምስል በጽፈት ቤታቸው አማካኝነት ተሰራጭቷል። ወላጆቹ ፕሬዝደንቱ ወታደሮቹን ወደ ሀገራቸው ለመመለስ ጥረት በማድረጋቸው አመስግነዋል። ኢያስ ኩሎቦ የተባሉ ወላጅ ለወታደሮቹም ሆነ ለፕሬዝዳንቱ ያላቸውን ድጋፍ ገልጸዋል።
ከ1991 የእርስ በርስ ጦርነት ወዲህ ምንም ትምህርት ቤቶች አልነበሩም። እኛ ወልደናቸው እንጂ እነዚህ ልጆች ትምርት ቤት ከፍተው ያስተማሩት እርሶኖት። ከዛሬ ጀምሮ እርሶን እንዲጠብቁ ልጆቹን በስጦታ ሰጥተናል። በጣም እናመሰግናለን። እግዚአብሔር ከርሶ ጋር እንዲሆንና የሶማሊያን ህዝብም እንዲያስማማ እንጸልያለን።
ወታደሮቹ ባለፈው ሳምንት በፕሬዝደንቱ ጉብኝት ወቅት ሲታዩ ስልጣናው ከተጀመረ ከ2015 ዓመተ ምህረት በኋላ ለመጀመሪያ ጊዜ መሆኑ ነው። የቀድሞ የሶማሊያ መንግስት አስተዳደር ከልጆቻቸው ጋር በስልክ መገናኘት ያልቻሉት ወላጆች የሚያቀርቡትን ቅሬታ አይቀበልም ነበር። ስለ ስልጣናው ጉዳይም ዝርዝር መረጃ ሳይሰጥ ቆይቷል። ባለፈው አመት የወጣ የተባበሩት መንግስታት ድርጅት ሪፖርት የሶማሊ ወታደሮች በትግራይ ክልል በተደረገው ጦርነት ተሳትፈዋል ካለ በኋላ ልጆቻችን ለውጊያ ተልከዋል በሚል ወላጆች ተቃውሞ አሰምተዋል። የሶማሊያ መንግስት የትኛውም ለስልጣና ወደ ኤርትራ የተላከ ወታደር በትግራይ ጦርነት እንዳልተሳተፈ ይናገራል። አንዳንድ የመገናኛ ብዙሃን ዘገባዎችና ተቺዎች ግን ያንን ውድቅ በማድረግ የተወሰኑ የሶማሊያ ወታደሮች በኢትዮጵያ ተገድለዋል ይላሉ። ማት ብራይደን መቀመጫቸውን በናይሮቢ ያደረጉ የአፍሪካ ቀንድ ገለልተኛ የደህንነት ተንታኝ ናቸው።
The main problem is that the terms of the original agreement under which
በ2018 በሶማሊያ ኢትዮጵያና ኤርትራ መካከል ለአካባቢ ተጠባባቂ ጦርን ለመፍጠር በተደረገው የሶስትዮሽ ስምምነት መሰረት ወታደሮቹ ለተወሰነ ጊዜ ኤርትራን መቀመጫቸው ሊያደርጉ ይችላሉ። በመጀመሪያው አካባቢ ወታደሮቹ ተሰማርተው እንደነበር አንዳንድ ማሳያዎች አሉ። ያ ግን ሙሉ ለሙሉ ተግባራዊ አልሆነም።
አብድሪሳ ቃዳን የቀድሞ የሶማሊያ ፕሬዝዳንት ሻሪፍ ሼክ አህመድ አማካሪ ነበሩ።
ወደነ ሶማሊያ ኢዳማ ባላምባ ደላል ባላምባ ውስጥ ተበሪን ቸሪ ኢዳማ
ኤርትራን ጨምሮ ብዙ አገሮች የሶማሊያ ወታደሮችን ያሰለጥናሉ። ችግሩ ግን የቀድሞ መሐመድ አብዱላሂ መሐመድ ወይም ፎርማጆ አስተዳደር መረጃውን ምስጢር ማድረጉና ለወታደሮቹ ወላጆች አለመንገሩ ነው።
ፕሬዝዳንት መሐመድ ባለፈው ማክሰኞ ኤርትራን በጎበኙበት ወቅት ከሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ጋር የሁለቱን አገሮች ግንኙነት ለማሻሻል ተስማምተዋል። ይህም ወታደራዊ የመከላከያ አቅምንና ደህንነትን ማጠናከርን ይጨምራል። መሐመድ ዳሴን ከሞቃዲሾ ለላከው ዘገባ እንግዶ ለነኝ ከአሌክዛንድሪያ ቨርጂኒያ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ተከታዩ ዘገባችን እንወሰዳችሁ። በሁለቱ ወለጋ ዞኖች ከጭፍጨፋ የተረፉ እርዳታ እየጠየቁ ነው። በኦሮሚያ ክልል ቄለም ወለጋ ውስጥ በቅርቡ በታጣቂዎች ከተፈጸመ የብሔር ማንነት የለየ ጅምላ ግድያ የተረፉና መቻራ ከተማ የተጠለሉ ተፈናቃዮች እርዳታ እንደሚያስፈልጋቸው ተናገሩ። ወደ የመንደራቸው እንዲመለሱ የአካባቢው ባለስልጣናት ቢጠይቋቸውም ተፈናቃዮቹ ግን የበረታ ስጋት እንዳለባቸውና መመለስ እንደማይፈልጉ ለአሜሪካ ድምጽ ገልጸዋል። ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ቁጥራቸው ወደ 25000 ከሚጠጋ ሰዎች ብዙዎቹ መመለሳቸውን ቀደም ሲል የክልሉ አደጋ መከላከል የነበረውና አሁን ስሙን ወደ ቡሳ ጎረፋ የቀየረው ተቋም ገልጿል። ዝርዝር ዘገባውን አስቴር መስጋናው ታቀርባለች።
ከጥቃቱ በኋላ ተፈናቅሎ እንደነበር የገለጸው ስሙ እንዳይጠቀስ የጠየቀ አንድ የአካባቢው ነዋሪ ዛሬ ወደ መንደር 20 እንደሄደ ተናግሯል። የፈረሰ ቤቱንና የወዳደቀ ንብረቱን ማየቱን ገልጿል። አብዛኛው ተፈናቃይ ግን ያለው እዛው መቻራን እንደሆነ አመልክቷል።
ያው ነው እዛው ላይ ያለነው። ግን አሁን በየነካችን ተመልሰን ያለነው።
ተመልሳችኋል?
ለጊዜው ነው።
ለምን ለጊዜው አላችሁ?
ብረት ምናምን በዛ በየቦታው ላይ ስለሆነ ያደቁን እሱን አነሳስተን።
ብዙ ሰው ነው የተመለሰው?
አረ ብዙ ሰው አይደለም፣ የተወሰነ አልፎ አልፎ እኔ ስለመጣሁ ነው እንደዚህ ያልኩ።
ሌላው አስተያየት ሰጭም ተፈናቃዮቹ ወደ የአካባቢያቸው እንዲመለሱ የአካባቢው ባለስልጣናት ቢያግባቧቸውም ስጋት እንዳለባቸው ተናግረዋል።
ዛው መቻራ ላይ ያሉት ሰፈራችን ላይ ተመለሱም ያው በመጠለያ ናቸው። መልሰው ዛ መግባት ሁም እንዲ ስራ ፈርተዋል።
በሌላ በኩል ጥቃት በተፈጸመበት በዚሁ ሀዋ ገላን ወረዳ ውስጥ በርካታ ሰዎች የተገደሉበትን ጭፍጨፋ ተከትሎ በስጋት ሳቢያ ሸሽተው የነበሩ ነዋሪዎች ወደየአካባቢያቸው እየተመለሱ መሆኑን ከነዋሪዎቹ መካከል አንዱ ተናግረዋል። እኚህ ግለሰብ ወደየአካባቢያቸው የሚመለሱ ተፈናቃዮችንም በማስተባበር ላይ እንደሚገኙ በመግለጽ እየተመለሱ ስላሉ ሰዎች ገልጸዋል።
የከተማውን ሕዝብ በማስተባበር በየሁሉ ሰፈራ ጣቢያው በመሄድ እንጀራውንም ሽሮውንም በርበሬውንም እየለመን ጊዜያዊ ኮሚቴ የሚባል አቋቁመን ቀለብን፣ አበላን፣ አጠጣን። በአቅማችን መጀመሪያ መንደር 15 እና 16 የሚባለው አስገባን። በመቀጠል መንደር 20 የሚባለውን ቅዳሜ በዓል ነበር አለን። በዓሉን ካከበርንላቸው በኋላ ሰኞ እንዲገቡ አደረግን።
የቄለም ወለጋ ዞን ቡሳ ጎኖፋ ኃላፊ ተወካይ አቶ ግርማ ሀምቤሳ ግን ለአሜሪካ ድምጽ በሰጡት ቃል ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ወደ 25,000 የሚጠጉ ቁጥር ያላቸው ሰዎች መካከል ከ90% በላይ ተመልሰዋል ብለዋል።
ታቴ ጉያ ጋፋ ድደሚ ቶርባ ኩረን ኩመለማ
ሰኔ 27/2014 በተደረገው ድርጊት 4965 አባወራዎች ከቤተሰብ ጋር ደግሞ ስናይ 24825 ሰዎች ናቸው ተፈናቅለው 20 ኪሎ ሜትር ላይ በምትገኘው መቻራ ከተማ ውስጥ የነበሩት። አሁን አካባቢው ውስጥ መረጋጋት በመታየቱ እስከ ባለፈው ቅዳሜ ከ90% በላይ የሚሆኑ ተመልሰዋል። አሁን ደግሞ ሁሉም መመለሳቸውን እየሰማን ነው።
በዞኑ ቡሳ ጎኖፋና በህዝብ ርብርብ ለተፈናቃዮቹ ተደረገ ስላሉት ድጋፍ ከኦሮሚያ ቡሳ ጎኖፋም የተላከው የሰብአዊ ድጋፍ አካባቢው መድረስ መጀመሩን አስታውቋል።
ወሊገለጋ አናሌ ከናት ከጎዲነ ኬኛ
በአጠቃላይ እንደ ዞናችን 234 ኩንታል የምግብ እህል፣ 30 ኩንታል የተለያየ አይነት ዱቄት፣ 50 ኩንታል ሩዝ፣ 120 ሊትር ዘይት፣ ለወጥ የሚሆኑ እህሎችም እንዲሁ ድጋፍ ተደርጓል። የመጫራ ከተማ ህብረተሰብም እኛ እስክንደርስ ድረስ ድጋፍ አድርጎላቸዋል። ከኦሮሚያ ቡሳ ጎኑፋም በጥያቄያችን መሰረት የላኩት የተለያዩ ድጋፎች መድረስ ጀምረዋል። 400 ኩንታል የምግብ እህል፣ 800 ኩንታል የበቆሎ ዱቄት፣ ተጨማሪ ምግብ ወይም ሲኤስቢ 400 ኩንታል፣ 400 ኩንታል ሩዝ፣ አንድ መኪና የተለያየ ምግብና ብስኩት፣ የተለያዩ ቁሳቁሶችና ለድንኳን የሚያገለግሉ 1,000 ሸራ፣ 10,000 ብርድ ልብስና የተለያዩ የቤት እቃዎችም በ13 መኪና የተላኩ ሲሆን ድጋፍ የጫነ አንድ መኪና እኛ ጋር ደርሷል።
እርሳቸው ይህንን ይበሉ እንጂ የሰብአዊ ድጋፍን በተመለከተ ተፈናቃዮቹ የአካባቢው ነዋሪ እያዋጣ ከሚያመጣው ውጭ ከመንግስት እስካሁን ምንም ነገር አለማግኘታቸውን ነው የተናገሩት።
ያው ህዝቡ እንዲረዳ በየቅጣጫው ያበሰለም ያልበሰለም ብርድም ህዝቡ እያዋጣ እየረዳ ነው።
የሰብአዊ ድጋፍሳ መንግስት እያቀረበላችሁ ነው?
መንግስት አይደለም የፍትህ ነዋሪ ነው።
ምን ምን ያቀርቡላችኋል?
እንጀራው ምን የሚበላውን ምግብ ነገር።
በኦሮሚያ ክልል ቄለም ወለጋ ዞን መንደር 20 ተብሎ በሚጠራው አካባቢ ሰኔ 27/2014 ዓ.ም ከማለዳው 12 ሰዓት ጀምሮ እስከ ረፋዱ 5 ሰዓት ድረስ የነበረውን ጭፍጨፋ የሚያስታውሱና ከጥቃቱ ያመለጡ ሰዎች ሁኔታውን በዝርዝር እንዲነግሩን ጠይቀናል። በ1977 ዓ.ም ከወሎ የአንድ ዓመት ልጃቸውን ይዘው ከባለቤታቸው ጋር ወደ ቄለም ወለጋ ሀዋ ገላን ወረዳ መንደር 20 እንደሰፈሩ የሚናገሩት ስማቸው እንዲጠቀስ ያልፈለጉ እናት ሰኔ 27/2011 ዓ.ም ሸኔ ብለው የጠሯቸው ታጣቂዎች ወደ መንደሩ ገብተው ጥቃት እንደፈጸሙባቸው አስረድተዋል። በጥቃቱ የ60 ዓመት ዕድሜ ባለቤታቸው፣ የ38 ዓመት ወንድ ልጃቸው፣ የ14 ዓመት ሴት ልጃቸው እንደተገደሉባቸው ተናግረዋል።
እንደገና የሌለኝ ሰብሰበ ልጅ 14 ዓመት ልጅ ባለቤተኛ ልጅ አባራየን የካማውን ልጄን ይህን ያህል ያገለገለ ልጅ አስተማሪ ልጅ እኒህን አጥቼ በቁረንጆታ ጥቄ ነው የተቀመጡ መቶ ሀያ ሰው በአንድ ጉር የገባው እኔው ብቻ ነው። ጎረቤቶች ጨርሶ አልቀው
ሌላው በዚሁ መንደር 20 ነዋሪ እንደነበሩ የነገሩን ስማቸው እንዲጠቀስ ያልፈለጉ በ60ዎቹ የእድሜ ክልል እንደሚገኙ የነገሩን አባት እናታቸውን፣ ባለቤታቸውን፣ ልጃቸውንና አያታቸውን ጨምሮ 7 ቤተሰቦቻቸው እንደተገደሉባቸው ነግረውናል።
ሰባት በሰረሰብኛ ሚስቴ፣ ልጅ፣ የልጅ ልጅ፣ እናቴ፣ አጎቴ፣ አያቴ ምሰዋል። እንዲህ ሰዎች ነው ከ9 በተሰብ የተረፈ ጎረቤት።
እኒው አባት አክለውም ሸኔ ብለው የጠሯቸው ታጣቂዎች ወደ ቤታቸው እንደመጡ አማራን ለማጥፋት ነው የመጣ ነው ሲሏቸው እንደለመኗቸው ይናገራሉ።
እናጠፋችኋለን፣ ወለጋ ምድር አትቀመጡም
የተቀመጡን። ኧረ ተው አታክሱን፣ ራብ ነው እያመጣን፣ ግድ የላችሁም። ኧረ ተው ታቦ ርቦን ነው የመጣ ነው፣ ቤት መሄድ ያለን። የአማራ ዘር ጥር ሳርገን ከዚች ሀገር ታጠፋት ንግስት ነው ምናል። አንተ ሽማግሌ ተው አትመልስብን፣ እንገልሃለን። ኧረ ተው አትግደሉ፣ ብር ውሰዱ። አምስት ቁም ከብት ወሰዱ።
ከቤት አስወጥተው በቡድን በቡድን ካሰለፏቸው በኋላ ከፊት ለፊት ከባድ መሳሪያ እንደተኮሱባቸው የሚናገሩት ሌላው ከጥቃት የተረፉ አባት የሚያስታውሱትን እንዲህ ነግረውናል።
እኔም ግን ሀኒሽ ትራፊ ላይ ሬሳውን ተወዲያ ትመቱትኝ ላይ በመውደቁ ሬሳው አስፈልጎኝ እዚህ ደርሻለሁ። 120 ሬሳ በአንድ ጊዜ ተጨፍጭፈን ከዛ ውስጥ ጌታ ትራፊ ላይ ደም ለብሼ ወጥቻለሁ። ሶስት ሴቶች ወጥተናል። አንደኛ የተመሰጡር ናት። አንደኛው አላህን እንትን ነው። ሶስቱ ወጥተናል።
ስንት ቤተሰብ ነው የሞተበት?
እኔ የሞተብኝ ቤተሰብ ባለቤቴ፣ ሁለት ልጆቼ የህገድ ናቸው። አራት ልጆች ናቸው የሞቱት።
መንደር 20 በሚባል አካባቢ ከእገታና ከጥቃቱ ያመለጠ ስሙ እንዲጠቀስ ያልፈለገ ወጣት የሆነውን እንዲህ ያስታውሳል።
እኛ ከብቶቹን እየነዳን አራት አምስት ስድስቱ ነው ዙሪያውን እኛ ናት እንደውብን መሀል ላይ እኛ ከብቶቹን እንነዳ ነበር እና ይዘውን ሄዱ። ቱለማ ወርቅ ይወጣ ነበር። ቱለማ የሆነ ጉድጓድ አለ እዛ አካባቢ በሶስት በአራት እያደረጉ 10 ሜትር ወደታች ጉድጓድ አለ ርቀት ማለት ወርቅ የሚያወጡበት እዛ ጋር ላም እየገፈተሩ ለአምስት ወርታች እርቀት አለ። ከዛ ስትወርጅ ሌላ ስትቀቀር ነው ያው ቀድመው እኔን ገፈተሩ። ከዛ ቤተሰቡን አንድ ላይ ነው ከላይ ያለው ወንድሞችን እናቴን ገደሏት። እኔ ከታች ነበርኩኝ። እኔ የተረፍኩኝ ለ8 ሰዓት ያህል እዛው ጉድጓድ ውስጥ ነበርኩኝ። ደም ከላይ የደሙ የሀገር ደም ከላይ ላችን ላይ ሆኖ ማለት ነው። ከዛ አካባቢ ከጸዱ በኋላ ወጥቼ አቅጣጫ ጠፋብኝ በፍለጋ። እንግዲህ 180 ነን ወደዛ የወሰዱን
ከብት እርሶ እየነዱ ሲሄዱ አብረውን ቤተሰቦች ይሄዱ
አብረው ሶስት ወንድማማቾች እና እኔ ጋር ማለት ነው እናቴ እና የወንድሜ ሚስት ደግሞ መንገድ ላይ ነው የደፏት። እንደዚያ አልችል ብላ
ከ80 በላይ ሄዳችሁ ምን ያህል በህይወት ተመለሳችሁ?
እኔ ራሴን እና ሌላ 2 ልጆች ነው እስካሁን ያየሁት።
በዕለቱ በ1995 ዓ.ም ከሐረር መጥተው የሰፈሩ ኦሮመኛ ተናጋሪዎችንና የዘር ሐረጋቸውን በደንብ መጥራት ያልቻሉ የኦሮሞ ብሔር ተወላጆችንም ገድለዋል ሲል ይህ ወጣት እማኝነቱን ሰጥቷል።
ኦሮሞ ተናጋሪ ሆኖ ያንን ዘር ቁጠር ተብሎ መጨረሻ ላይ ኦሮሞ ስም ውስጥ ካልገባ ያንን ወስዶ የገደሉት አለ። 3 ገድለዋል ከነሱ ሐረሮች ውስጥ ደግሞ አማርኛ ተናጋሪ ክርስቲያኖች አሉ እና አርጎባ ብሔረሰብ አሉ። እነሱን ከአርባ ላነሱ እነሱ እኛ ጋር ተነተው እነሱም እንደዛው ተረሽነዋል።
የጥቃቱና የጭፍጨፋው ተጎጂዎች መንግስት ወደ ቀድሞ መኖሪያቸው እንዲመልሳቸው እየጠየቁ ነው። የፌዴራሉ የኦሮሚያ ክልል መንግስትም ኦነግ ሸኔ በሚሉት ኃይል ላይ ከባድ እርምጃ እየወሰዱ መሆናቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰጠው መግለጫ ከሰኔ 2013 ዓ.ም እስከ ሰኔ 2014 ዓ.ም የነበረውን ዓመታዊ የሰብአዊ መብቶች ሁኔታ በገለጸበት ሪፖርቱ ሀገሪቱ ውስጥ እጅግ አስከፊ ያሏቸውን የሰብአዊ መብት ጥሰቶች መፈጸማቸውን ገልጿል። በተለይ በኦሮሚያ ክልል የወለጋ ዞኖች ውስጥ በሰላማዊ ሰዎች ላይ የተፈጸመው ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት በሚለውና መንግስት ሸኔ ብሎ በሚጠራው ቡድን መፈጸሙን ኢሰመኮ አስታውቋል። ቡድኑ ግን በተደጋጋሚ የሚነሳበትን ክስ በሲቪሎች ላይ ጥቃት እንደማያደርስ በመግለጽ እንደሚያስተባብል ይታወቃል። ይህንን በሚመለከት ከቪኦኤ ጥያቄ የቀረበላቸው የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የሰብአዊ መብት ጥሰት ፈጽመዋል የሚባሉ አካል የሚቀርብበትን ውንጀላ ማስተባበሉ የተለመደ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ መሰናዶ እንወስዳችኋለን። ወደ ትግራይ ክልል መቀሌ ነው የምናመራው። ከሰሜን ኢትዮጵያው ጦርነት በኋላ በትግራይ ክልል የሚገኙ ነዋሪዎች በርካታ ችግሮችን አሳልፈዋል፣ እያሳልፉም እንደሚገኙ በተለያየ ጊዜ የምናነጋግራቸው ነዋሪዎች እየገለጹልን ነው። በአሁኑ ወቅት ደግሞ የገበያ ዋጋ በእጅጉ መናሩን በዚያ የሚገኘው ዘጋቢያችን አለም ፍስሐ መቀሌ ከተማ ገበያ ተዘዋውሮ ከነዋሪዎቹ ጠይቆ ያገኘውን መረጃ እንደሚከተለው ያካፍለናል።
በመቀለ ከተማ ለምግብ ፍጆታ የሚውሉ የእህልና የጥራጥሬ አይነቶች ዋጋቸው በየጊዜው እየናረ መሆኑን መረጃ ሰጪን ሴቶች ይናገራሉ። ሰኞ የመቀለ ከተማ የገበያ ቀን ነው። በአዲስ ሐቂ የገበያ ማዕከል በመዛወር ሁኔታውን ለመታዘብ ሲመኩር ሶስት ሴቶች የገበያን ሁኔታን አስመልክተው መረጃ ሰጥተኛል። ወይዘሮ አመተ ኪሮስ ይባላሉ። ወይዘሮ አመተ ለእንጀራና ቂጣ አገልግሎት በሚውሉ የእህል አይነቶች አስመልክተው ዋጋቸው እንዲህ ይገልጣሉ።
የገበያ ምክንያቱ ጦርነት ካልተነሳ በፊት ጥሩ ነበረ፣ በቃ ዘቅ ያለ ነበረ። አሁን ግን ያለው ጭማሬ ገንዘቡና መጠኑ ሲነሳሳ ሲገናኝ አይገናኝም፣ ብስሩ በላይ አይገናኝም ነው የሚል። አሁንም ምሸለት ጤፍ ማን አራት ነው ያስኩት ያለሁት። ጤፉ 4000 ነበረ፣ አሁን ግን ገበያው ስንት ሆነዋል? ለመግዛት ለአንድ ኩንታል 13000 ነው ያለ። ምሸላም እንደዛ ማለት ነው። 4000 ነበረ፣ ከ4000 አሁን ደግሞ 6000 ገብተዋል። ወይ 2-3000 ነው የነበረ ወይ አሁን 6000 ነው የገባ ምሸላ ማለት ነው። ስርናይም እንደዛ ማለት ነው። 2000 ነበረ ወይ 2000 አሁን 4000 ገብተዋል። ስንዴ ማለት ነው። ፊኖ እሱም ጨምረዋል። በፊት ለ25 ኪሎ ስንት ነበረ? 1300 ምናምን ነበረ። አሁን ግን በጣም ነው እንትን ያለ ከፍ ያለ 6000 7000 8000 ምናምን ነው የሚሸጠው ያለ ፊኖ ፊኖ ማለት ነው። ለ50 ኪሎ በፊት በውጊያ ሳልተነሳ ይነሳ ማለት ነው 1300 ነበረ። አሁን ግን ጨምረዋል ነው የሚለው ያለው። በቃ 2-3 ነው ጭማሪ ያለ ማለት ነው። እንትን ስነሳሳ ማለት ነው።
ወይዘሮ አመተ የዋጋ ንረት ምክንያት ጦርነቱ የራሱ ምክንያት እንዳለው ገልጠው የነጋዴዎች ስህተት ግን ዋነኛ ነው ይላሉ።
እጽዋት እንትና ተደርገዋል አይደል? ባንክም የለም ኢንተርኔትም የለም ሁሉም የለም አይደል? እነሱ ሊረህርሁ ነበር ለህዝብ ትግራይ። ግን እነሱ ደግሞ እንትን ብለዋል፣ አባብሶታል ብዬ ለህዝብ ትግራይ መራህራህ ነበረባቸው። ነጋዴ መራህራህ አለበት። እኔ ለአንተ ካለኝ ለአንተ ከሰጠሁ እኮ ጥሩ ነው። እና ይሄ ምንድን ነው? ህብረተሰባችን ተከፋፍሎ መብላት እኮ የነበረ ነው። አሁን ግን እነዚህ ነጋዴዎች ደግሞ አባብሶታል ማለት ነው። ለዚህ ለውጊያው አባብሶታል ስለሆኑ እነዚህ በደንብ መንግስት ትኩረት አድርጎ በደንብ እንትን ማድረግ አለበች፣ ስጉምት መውሰድ አለበች ነው የሚለው።
ሌላው የገበያው ሁኔታ አስመልክተው መረጃ የሰጡኝ ወይዘሮ ግደይ ደስታ ይባላሉ። ለወጥ መስሪያ የሚገለገልባቸው የጥራጥሬና ዘይትን ዋጋ አስመልክተው እንዲህ ይገልጻሉ።
ከጦርነት በፊት የነበረ ሁሉ ርካሽ ነገር ነበረ። አሁን ግን የለም። ብትሄድ ዛሬ አሁን ጠይቀህ ዞር ብለህ ብትመለስ ውድ ሆኖ ይቀይሃል ማለት ነው። ስለዚህ የአሁኑ የምናገር በጣም ያጥራል። ለምሳሌው ሽንኩርት፣ ድንች፣ ኮሚደሪ፣ ቡና፣ ስኳር፣ ምሳሌ ጨው አሁን ውድ ሆነዋል። ከጦርነት በፊት እሽግ 25 ነው የነበረ፣ አሁን 200 ደርሰዋል። ኮሚደሪ 50 ሳንቲም ነው የሚሸጥ የነበረ ከጦርነት በፊት፣ አሁን 65 ደርሰዋል። ድንች እንደዛ ከጦርነት በፊት ሰርግስ ምናምን ሲበዛ ትንሽ ጨምር ነበረ፣ አሁን ግን በጣም 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 ነው የሚወድ ያለ። እንኳን አውደ አመት ሆነ ይልቅ ማንም ጊዜ ሄደህም 65 ነው ያለ ከጦርነት በፊት እንደኋላ ወደዚህ ማለት ነው። በርበረ 250 ነው የነበረ ከጦርነት በፊት፣ አሁን ግን 750 800 ሆነዋል። ስለ ዘይቲ አለመናገር ቢቀር አለመናገሩ 50 ሳንቲም ገዝተህ ነግዜው ልትጠቀም የነበርክ አሁን 2500 ሆነ ነው ያለ። ቃል እንደዛ ነው። ድሃም ያላ የለም የለም ያለ ግን ያለ ነው። ነጎማ 5 ሊትሮ 2500
ለምንድን ነው እንደዛ ያው ነው ሁሉ ነገር? ዘይቱም ሊሆን ይችላል በርበሬም ሊሆን ይችላል። ለምንድን ነው ዋጋው ውድ ነው?
ያው ነጋዴ ነው። ትነጋዴ እንደ ፍላጎት ስለሚነግድ በቃ ምንም። ስንት ነው ነግደ ስንት ነው ትርፍ ስንት ነው ክሳራ ብሎ የሚጠይቅ ስለሌለው በቃ አንድ ቀን ይጠይቃለሁ፣ ሁለተኛ ቀን ስለሚለቀቅ በዚህ ነው። ዛሬ ቢያስሩኝ ዛሬም ቢጠይቁኝ ነገ ይለቆኛል እያለ እንደፈለገ ያርጋል። በየዳሩ እየደበቀ በማሃንደራ እና በጋሪ ተመልሶ መጥቶ ይሸጣል። አሁን እናንተ ይገዛለሁ ብትብል አንድ ሚኖዋል አድርጎ ከሆነ ቦታ አውጥቶ 2500 ይሸጣል። እኔ ቢጠይቀው የለም አልቀዋል ይለኛል።
የለም የሚባል ነገር ምን አለ?
የለም ማለት እኔ አልቀበለውም። ምክንያት የለም ከተባለ ሁለት ዓመት ሶስት ዓመት አርገናል። ከየት ይመጣል ብለን እናስባለን። አለ ነጋዴ የደበቀው ነው እኮ የምንላለን። ነጋዴ የደበቀው ነው በየቦታው የተደበቀ በርበረ ሲባል ጊዜ በማኪና ጭኖ በማህንደራ ጭኖ እያመጣሉ። ከየት? ከወልዲያ ነው ከደሴ ነው የሚያመጡት ያሉ ከሀገራችን ከዚህ ቡናን እንደዛ ነው ስልም እኔ ቁጥጥር የለም ነው የሚል።
በመጨረሻ የቡና ስኳር፣ እንጨትና ከሰል የዋጋ ሁኔታ አስመልክቶ መረጃ የሰጠችን ወይን ወልድ ትባላለች።
ያው የገበያ ሁኔታው ስናይ በጣም ውድ ነው ያለው። አሁን ሰው በጣም በሚገርም ሁኔታ ከባድ ኑሮን እየኖረ ያለው እና እንደ ምሳሌ ካነሳን አሁን የቡና ሁኔታ ካየን በጣም ውድ ነው። ከሁኔታው በፊት የነበረውን 130 ምናምን ነበር። አሁን እስከ 780 ከዛ በላይ ነው ያለው የቡና ማለት ነው። ስኳርም ስናይ ከአሁን በፊት የነበረው 22 ብር ከምናምን እንደዚህ ነበር። አሁን ደግሞ 150 160 ነው ያለው። ክሰልና ያው የማገዶ ሁኔታ ስናይ ደግሞ በጣም ተወደዋል። እሱም ያው አሁን የምንገዛው አሁን ክሰል ካየን 400 የነበረ አሁን ወደ 800 ከዛ በላይ ነው ያለው። የማገዶ ስናይ ደግሞ እንደዛው 200 ምናምን የነበረ ለኩንታል አሁን በጣም ተወዶ እንግዲህ ወደ እስከ 700 ወደዛ በላይ ነው እየገዛን ያለ ነው ማለት ነው።
ምንድን ነው የሚሆነው? ምክንያቱም የዋጋውን ንረት ምክንያት ምንድን ነው ብለሽ ታምናለሽ አንቺ?
ማለት አሁን መንገዱ ተዘጋግቶ ስለሆነ እንግዲህ በዛ ምክንያት የሚገባውን እቃ ምናምን ስለሌለ በዛ በጣም ተወደዋል። የእንጨትና የክሰል መወደዱ ምክንያት ደግሞ እንግዲህ እንደምናየው የኤሌክትሪክ መቆራረጥ ስላለ በዛ ምክንያት የተጠቃሚም ሁኔታ በዛው ልክ ስለሆነ በዛ ነው የተወደደው።
ጦርነት ያመጣውን ችግር እንዳለ ሁሉም ሲገልጡ የነጋዴዎች ስግብግብነት ግን እንደ ዋነኛ ምክንያት አድርገዋል። ሁሉም ለሰጠኝ መረጃ እጅግ በጣም አመሰግናለሁ። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
ወደ ሌላ ዘገባ እንውሰዳችሁ። ወደ ትግራይ ክልል ወደ መቀሌ ተመልሰን እንመጣለን። አሁን ወደ አዲስ አበባ እንመልሳችሁ። ኢትዮጵያ ውስጥ ከግማሽ ምዕተ ዓመት በላይ በቆየው የደም ልገሳና አቅርቦት ስርዓት ውስጥ የፍላጎቱ መጠን በየዓመቱ በ10% እንደሚያድግ ብሔራዊ የደም ባንክ አስታውቋል። እጥረቱም በዚያው መጠን ያሻቀበ መሆኑን የባንኩ ኃላፊዎች ይናገራሉ። እንዲያም ሆኖ ታዲያ በተለይ የእናቶችና የጨቅላ ሕጻናትን የትራፊክና ሌሎችም አደጋዎች ተጎጂዎችን የጽኑ ህመምተኞችን ህይወት የሚታደገው ደም በሕጻናት ሕክምና ክፍል ውስጥ በከፍተኛ ሁኔታ እንደሚባክን ይሰማል። ይህ ሁኔታ የተፈጠረው ለህጻናት የተመጠነ የደም መያዣ ከረጢት ባለመኖሩና የደም ልገሳ መሰብሰቢያ ከረጢቶች የሚገዙት ለአዋቂ በሚያስፈልገው ልክ በመሆኑ እንደሆነ ባለሙያዎች ይናገራሉ። በዚህ ዙሪያ ኤደን ገረመው ተከታዩን ዘገባ አሰናድታለች።
በዓለም ዙሪያ ከፍተኛ የሆነ የደም ጥረት ካለባቸው ሀገራቶች መካከል አንዷ ኢትዮጵያ ናት። ከዘመናዊ ህክምና ጋር ተያይዞም በቀረበው የጤና አማራጭ መሰረት ከፍተኛ ቁጥር ያለውን የእናቶችና የህጻናት ህይወት ለመታደግም ሆነ እንዲሁም በትራፊክ አደጋ የሚጎዱ ተጎጂዎችና ጽኑ ህሙማን ለመርዳት የደም አቅርቦት እጅግ መሰረታዊ ነው። ይሁን እንጂ ከባህል፣ ከሃይማኖት፣ ከግንዛቤ ማነስ ጋር ተያይዞ በቂ የለጋሾች ቁጥር አለመኖሩን በመጥቀስ ከፍተኛ የሆነ የደም ልገሳ እጥረት እንዳለ በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገን አበጁ ይናገራሉ።
የደም ፍላጎት አሁን ከጊዜ ወደ ጊዜ በጣም በከፍተኛ ሁኔታ እየጨመረ ነው። አንዱ ለደም ባንኩ ተግዳሮት የሆነው ይሄ ነው። ፍላጎቱን ስናየው በተለይ አሁን ይሄ ከፍተኛ የቀዶ ህክምና ኢትዮጵያ ውስጥ አለ። የካንሰር ታካሚዎች በጣም ብዙ ደም ይፈልጋሉ። በየአመቱ በ10% ይጨምራል የደም ፍላጎት። የዚህ አመትን ስናየው ወደ 380 ከረጢት የደምና የደም ተዋጽኦ ፍላጎት አለ ብለን እናስባለን። በሚቀጥለው አመት ከዚህ በላይ 10% ጨምሮ ያድጋል። በየአመቱ የደም ፍላጎቱ በ10% እየጨመረ ነው የሚለው እንደኛ አቆጣጠር እስከ 2004 ዓመተ ምህረት ድረስ በፈረንጆች እስከ 12 ማለት ነው። ሆስፒታል ሲገባ ደም ሲያስፈልገው ቤተሰብ ይፈልግ ነበር ማለት ነበር። ይሄ ደግሞ ብዙ እናቶችን ያው እንደምናውቀው ብዙ ሰዎችን ደም ወስዶ አድርጓል። ደም ደግሞ በህክምናው ውስጥ በጣም ወሳኝ ስለሆነ ይህንን ለመቀየር ነው ደምን ከበጎ ፈቃደኛ ብቻ በማሰባሰብ ለታካሚዎች መስጠት። የእኛ ክፍል የሚሰራው ይሄን ነው።
ይሁን እንጂ እጅግ ከፍተኛ የሆነ ፍላጎት ያለው የሰውን ህይወት የሚቀጥለው ውድ ደም በበቂ ሁኔታ በማይገኝበት ሀገር ውስጥ የተለገሰው ደም የሚባክንበት ክፍተት መኖሩን በዚህ ዙሪያ የሚሰሩ የጤና ባለሙያዎች ይናገራሉ። አቶ ጥላሁን ቀቀባ በጅማ ዩኒቨርሲቲ የህብረተሰብ ጤና አገልግሎት መምህር ሲሆኑ በጅማ የደም ባንክ ውስጥ ለአራት ዓመታት በጥራት አገልግሎት ቁጥጥር አገልግለዋል።
ይሄ 350 ሚሊ ሊትር የሚባለው ደም ለምሳሌ አንድ አዋቂ ቢለግስ ከዛ ላይ ነው ተጠናንሶ ህፃናት እንዲወስዱ የሚደረገው። ህፃናት ደግሞ እንደ የእድሜ ደረጃ እስከ አዋቂ የሚባለው እድሜ ደረጃ ድረስ ከሁለት ዓመት በታች አለ፣ ከስድስት ወር በታች እስከ አንድ ዓመት፣ ከሁለት ዓመት በታች፣ ከአምስት ዓመት በታች እስከ 10-12 ዓመት እየተባለ የሚከፋፈለው የእድሜ ደረጃዎች አሉ እና እንደ የእድሜ ደረጃቸው በኪሎ ተሰልቶ ነው የሚሰጠው። አዋቂው ሙሉ የመውሰድ እድላቸው በጣም ዝቅተኛ። የተለገሰው ደም የተወሰነ ነገር ህፃናቱ ከላዩ ላይ ከወሰዱ በኋላ ይጣላል ወይ ደግሞ ይባክናል ማለት ነው።
ይህንን የደም መባከን የሚፈጥረው በሀገሪቱ የሚገዙት የደም ልገሳ መቀበያ ፕላስቲክ ከረጢቶች በአዋቂ መጠን ደም ለመሰብሰብ ታስበው የሚገዙ በመሆናቸውና ለህፃናት ለአንድ ጊዜ ጥቅም ላይ የሚውሉ ከረጢቶች ባለመኖራቸው መሆኑን በጅማ ዩኒቨርሲቲ የህፃናት ሕክምና ማዕከል ሐኪም የሆኑት ዶክተር መሐመድ በሽር ይገልጻሉ።
እኛ ጋር ያለው ችግር ምንድን ነው? አሁን ለምሳሌ ጨቅላ ህፃናት እንደተወለዱ በሰባት ቀን በአስር ቀን ተገርዘው ይመጣሉ። ኒዮናታል ጆንዲስ ይባላል፣ ቢጫ ሆኖ ይመጣሉ። እነዛ ህጻናት ለመኖር እና ለመሞት ትንሽ ደም ነው የሚፈልጉት። በኪሏቸው ከ15 ሲሲ እስከ 20 ሲሲ ነው፣ ወይ ደግሞ ኦልሞስት አንድ ማንኪያ ወይ ሁለት ማንኪያ ማለት ነው። ያን ደም አግኝቶ ህይወቱን የሚያስቀጥልበትን እንደዛ አይነት በትናንሽ ህጻናት ላይ እንደ ሀገር በትናንሽ የደም ከረጢቶች ወይ ቦርሳዎች የተሰሩ የደም የተዘጋጁ ስለሌለ የምናደርገው ምንድን ነው? ለትልልቅ ሰዎች ወይ አደልት ከረጢቶችን ነው የምንጠቀመው። እነዛ ደግሞ እስከ 450 ሲሲ ደም ነው የሚይዙት። እንደዚህ የሰው ህይወትን የሚያድን ጥረት ባለበት ሀገር ላይ የተገኘችውንም ደም 50 ሲሲዋን የምታክል ተጠቅመሽ ወደ 400 ኤምኤል ደም እየተንገበገብሽም ቢሆን ወደ ቆሻሻ ይጣላል ማለት ነው።
ዶክተር መሐመድ አያይዘውም አንድ ለአዋቂ መሆን የሚችል ደም እንደ ህፃናቱ ክብደት ጨቅላ ከሆኑ ከ8 እስከ 10 ህፃናት፣ ከፍ ካሉ ደግሞ እስከ 4 ህፃናት ህይወትን የሚታደግ ነው ይላሉ። ከዚህ በተጨማሪም አንድ ጨቅላ ህፃን አንድ የደም ከረጢት ሲቀበል በተለያዩ ምክንያቶች ሰውነቱ ሊቆጣ እንደሚችል ገልጸው፣ ነገር ግን የደም ከረጢቶቹ በህፃናቱ ልክ ተዘጋጅተው ቢሆን ኑሮ ሰውነቱ የተቀበለውን የደም አይነት እንደ አስፈላጊነቱ ደጋግሞ መስጠት የሚቻልበት አጋጣሚም ባክኗል ይላሉ።
ከፍተኛ የሆነ ደም ማነስ ያላቸው ላይ ብዙ ወይ 4 ወይ 5 ጊዜ ፓኬጅ ትራንስፊዝ መሆን ያለባቸው ላይ እነዛ ላይ አሁን ምን አይነት ችግር ይገጥምሻል? አንድ የተገኘቿን አንድ ዩኒት ሳይሆን የከሰጠሽ በኋላ ያ የደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ 400 የሚሉን ጥለሽው አሁንም ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው የምትኙ። እነዚህ ግን መጀመሪያ ሲሰበሰቡ ለህፃናት ታስቦ የተሰበሰቡ ላይ ጥቅማቸው ምንድን ነው? አንድ 450 የተሰበሰበውን በትናንሽ ከረጢቶች አድርገሽ በአንድ አይነት የደም ውስጥ ለምሳሌ ያ ህፃን ወይ ደግሞ ጨቅላ ህፃን 200 ሲሲ የሚያስፈልገው ከሆነ ከዛችው ዩኒት ውስጥ ከተቀነሰችው ወይ 3ም ከሆነ የምትፈልጊውን ያህል መጠን ትጠቀሚያለሽ። ያ ደግሞ ተመሳሳይ ደም የተረፈው ከ450 ከፍሪጅ ባልወጣ በትናንሽ ቦርሳ ውስጥ የከረጢት ውስጥ ለሌላም ህፃናት የመጠቀም እድል ይኖራል።
የጅማ ዩኒቨርሲቲ የማህበረሰብ ጤና አገልግሎት መምህርና የቀድሞ የደም ባንክ የጥራት አገልግሎት ባልደረባ አቶ ጥላሁን ከዚህ ቀደም የአነስተኛ የህፃናት የደም ከረጢቶች ተሞክረው ውጤታማ ሆነው የነበረ ቢሆንም ከጊዜ በኋላ ግን ተቋርጧል ይላሉ።
ሳተላይት ባክስ የሚባለው አለ። ሳተላይት ባክስ ማለት ነው አዋቂ ከሰጠው ላይ ወደ ብዙ ትንሽ ከረጢቶች ተከፋፍሎ ለነዛ ህፃናት የሚያስፈልጋቸው የደም ተዋጽኦ እና የደም አይነት የሚሰጥበት የደም ከረጢት ማለት ነው። እንደ ሀገሪቱ አንድ ጊዜ ነው ይሄ ነገር መጥቶ የነበረው፣ እሱ በጣም በጥቂት ቁጥር ማለት ነው።
የህፃናት የደም ከረጢት ቢኖር የሚባክነው ደም ሊቀንስ እንደሚችልና ከዚህ በተጨማሪም ለካንሰርና ለሌሎች ጽኑ ህመማት ሊያገለግሉ የሚችሉ እንደ ፕላዝማ የመሳሰሉ የደም ተዋጽኦችም ከቀሪው ደም ላይ ሊዘጋጁ ይችሉ እንደነበረ ሶስቱም ባለሙያዎች ይገልጻሉ። በደም ልገሳና ህክምና ስርዓት ውስጥ ይህን የመሰለ ችግርና ክፍተት እንዳለ ብሔራዊ የደም ባንክና የጤና ጥበቃ ሚኒስቴር ያውቃሉ ወይ ስንል በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገን አበጁን ጠይቀናል።
ይሄ የደም ከረጢት ለህፃናት የሚዘጋጀው መስተካከል አለበት። ደም ባንኩ ይህን ለማስተካከል ብዙ እየሰራ ነው። ስለዚህ ባለፈው ዓመት ከጤና ጥበቃ ሚኒስቴር ከህፃናት ከኤምሲኤች ዳይሬክቶሬት ጋር በመነጋገር አንድ መፍትሄ መበጀት አለበት የሚል የህፃናት የፍሉድም የደሙም ባለፈው ዓመት ሰፊ ስራ ሲሰራ አንደኛ የሌሎች ዓለም ተሞክሮ ምን ይመስላል የሚለውን አይተናል።
የአነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህፃናት ህክምና ክፍል ባልደረባ የሆኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ዋሽንግተን ዲሲ።
አንደኛው መካኒዝም ምንድነው? ከአንድ ሰው 450 ሚሊ ደም መቅዳት ይሄንን ወደ አራት መሰንጠቅ መከፋፈል ማለት ነው። ይሄ ደም ባንክ ውስጥ ነው የሚሰራው። ስለዚህ ይሄንን ባጉን በማስመጣት ክሎዝድ በሆነ ሲስተም መስራት ነው። ሁለተኛ ዶቪንግ ዲቫይስ የሚባል አለ። ይሄ ለሁሉም አይነት ስለማይሆን አማራጮችን ስናያቸው የማይሆንበት ደረጃ ስላለ ያኛውን ሲስተም ተጠቅመን እንግዲህ አሁን አንደኛ ፍላጎቱን አውቀናል። ሁለተኛ ምርጫችን አውቀናል፣ የትኛው የደም ከረጢት ያስፈልጋል የሚለው ማለት ነው። ስለዚህ እሱን አውቀናል። በሚቀጥለው ዓመት እንግዲህ ፍላጎቱን መሰረት አድርገን ለመሞከር ኦልሞስት ወደ መጨረሻው ምዕራፍ ላይ ደርሰናል።
የአነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህፃናት ሕክምና ክፍል ባልደረባ የሆኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የቅዳሜ ምሽት መሰናዶ ነው በመከታተል ላይ ያላችሁት። ለመሆኑ ፕሮግራሞቻችንን አዳምጣችሁ አስተያየት ለመስጠት የታገኙላላችሁ? አድራሻችንን እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ወደ ተከታዩ ዘገባ ከማለፋችን በፊት ዛሬ ቀኑ ቅዳሜ ነውና አንድ ሙዚቃ እንጋብዛችሁ። የጋሽ አበራ ሞላ ያምራል አገሬ።
Just here to all it. No one would have
የጋሽ አበራ ሞላን ያምራል ሀገሬ የተሰኘውን ዘፈን ነበር ያሰማናችሁ። ወደ ተከታዩና ለዛሬ መጨረሻው ዳደረግነው ዘገባ እንወሰዳችሁ። በትግራይ ክልል በተለይም ደግሞ በመቀሌ ከተማ በተለያየ ጊዜ የዘረፋና ስርቆት አስቸጋሪ እንደሆነ ነዋሪዎችንም እንዳማረረ የተለያዩ ዘገባዎች ሲወጡ ሰንብተዋል። ካለፈው ሁለት ሳምንት ወዲህ ይህ ሁኔታ በተወሰነ መልኩ መቀየሩን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ጥቆማ ሰጥተዋል። ሁኔታዎችን ከጦርነቱ በፊት ከጦርነቱ በኋላና አሁን ደግሞ ሰሞኑን ያለውን ሁኔታ ዘርዘር አድርገውም አስረድተውናል። ይህንንም ዘገባ ያጠናቀረው አለም ፍስሐ ነው፣ እንደሚከተለው ያቀርበዋል።
በመቀለ ከተማ ስርቆሽና እገታ ጦርነቱ ከመጀመሩ በፊት ቢኖርም አሁንም የባሰ መሆኑን ሁለት አስተያየታቸውን የሰጡኝ የመቀለ ከተማ ነዋሪዎች ይናገራሉ። ጦርነቱ ከመጀመሩ በፊት በመቀለ ከተማ ጨለማን ተገን በማድረግ ስርቆሽና እገታ መኖሩን የሚገልጽ የዚህ ጉዳይ ሰለባ የሆነውን የማን ገር መድህን ነው። የማን ገር መድህን የሀድነት ክፍለ ከተማ ነዋሪና በሌሎች ንብረቱን የተዘመተ መሆኑን እንዲህ ይናገራል።
አዎ፣ ከጦርነቱ በፊት ያው እንደምታውቀው ያው በዓለም ላይ ሁሉም በሁሉም ቦታ ዘረፋና ስርቆት የለም ሊባል አይችልም ነበር እና በዛው ምክንያቱም እኔ ራሴም የሁኔታው ተጠቂ ነኝ። ዘረፋዎቹ ከዘራፊዎቹ አንዳንድ ሰዎች እኔም የምኖርበት አካባቢ ወደ ማታ አንድ ሰዓት አካባቢ እንደዚህ ከኋላ የተከትለው መጥተው ለእኔ የነበረኝን ሞባይል፣ ገንዘብ ምናም ዘርፎኛል እና ከጦርነቱ በፊት ነበር ማለት ነው። የባሰ የሆነው ደግሞ ጦርነቱ እንደተከሰተ በመቀሌ ላይ የነበሩ እስረኞችም ይሁን በሊብነት በዘረፋ ምናምን የታወቁ በሙሉ ነጻ ስለተለቀቁ መንግስት፣ የትግራይ መንግስትም ያኔ ስላልነበረ ነጻነት ተሰጥቷቸው ነበር። በግልጽ ማለት መቀሌ ውስጥ ቀን ላይ ሰው እያየ ታላላቅ ሴቶች እየተዘረፉ አካል ጉዳተኞች ራሳቸው እየተዘረፉ የምታይበት ሁኔታ ነበር። በጣም ዘግናኝ ነበር። የራሴ በጦርነቱ ምክንያትም እንደዚህ ያጋጥመኝ ነበር። ከጓደኛ የሆነን የከፈት ነው የጋርመንት ስራ ነበር። እዛ የነበሩ ንብረቶች ጀነሬተር ሳይቀር ምናምን ሁሉ ዘርፈውታል በቃ። እና በጣም መጥፎ ነበር። ከጦርነት በኋላ የተከሰተው ነው መጥፎ እንጂ ከዛ በፊትም ነበር።
የማን የኢትዮጵያ ወታደሮች ከመቀለ ከወጡ በኋላ የስርቆሽና እገታን ሁኔታ አስመልክቶ ሲናገርም እንዲህ ይላል።
ያኔ የትግራይ መንግስት ሰራዊታችን ከበረሃ አሸንፎ እንደገባ በተሻለ መልኩ ሁሉን ነገር ጸጥ ረጭ ብሎ ነበር። ምክንያቱም በሙሉ ወጣቱ ይሁን ሌባው ይሁን ምን ይሁን ደስታ ላይ ነበር። ያኔ ብዙም አልታየም እንደዛ አይነት ነገር። ነገሮች እየከረሩ ሲመጡ የከበባውና እንትኑ ደግሞ ጠንከር እያለ ሲመጣ የነበረው የህዝቡ የነበረው የኢኮኖሚ የገንዘብ አቅም ትንሽ እየተዳከመ ሲመጣ ደግሞ እንደ አዲስ አገረሸ ያ ነገር። እንደውም በከፋ መልኩ ማለት ይቻላል ሰው እየተመታ ኢቭን መሳሪያ የያዙ በፒፒ ጊዜ ደብቀውት የነበረ አንዳንድ የጦር መሳሪያ ምናምን ቢላ ምናምን እየያዙ ስንት እያስፈራሩ ብዙ ጉዳት ያደረሱም አሉ። እና በጣም ሰው ህዝቡ እንደምታውቀው በስንት ኮንፈረንሶች ብዙ ተነጋገሩ። ከመንግስታችን የሰራው አንዳንድ ነገር ነበር፣ እሱም ያመጣው ለውጥ አለ። ምክንያቱም መንግስት ያ የህዝብ ምሬትን እንትን ብሎ ፖሊስ መሰማራት አለበት ባለበት ምክንያት ፖሊስ የተወሰኑ ሙሉም ባይሆን እንደሚፈለገውም ባይሆን የተወሰነ የፖሊስ ኃይል ስላሰማራ ማለት ነው አሁን የተሻለ ሁኔታ ነው ያለው። በተለይ በዚህ 2 ሳምንት 3 ሳምንት እግዚአብሔር መስገን ትንሽ የተሻለ ይመስለኛል። እኔ እንደም ብዙም ምሬትም ብዙም አይሰማም የለም ማለት ግን አይቻለም።
ሌላው አሳያትን የሰጠኝ የመቀሌ ዩኒቨርሲቲ አስተማሪ መምህር ያፌት ታደሰ ነው። መምህር ያፌት አዲስ እንደሆን ቀበሌ ነዋሪ ሲሆን ስርቆሽና አገታን አስመልክቶ የሰጠን አስተያየት የሚከተለው ነው።
ከጦርነት በፊት ማለት መንግስት በቦታው ላይ ያለ መጀመሪያ ወደ በርሃ ከመውጣት በፊት ነው በማለት ነው እየተረጎምኩት ያለውና በዛን ሰዓት የተሻለ ነበር። የተሻለ ሲባል አንጣራዊ ከተማው ያው አንድ ከተማ የሚያስብለው ያው ይሄ ወንጀል ይጠፋል ተብሎ አይታሰብም። ወንጀል ይኖራል ግን በጣም የተሻለ አንጣራዊ አንድን ሰው እየሄደ በሞባይሉም ገንዘብ ማምጣ ብሎ መዝረፍ ነበር ግን እንዴ እንደ አንድ አሁን የተጋነናል ነበር ማጣራው የተሻለ ነበር። የተሻለ ፖሊስም ነበር፣ የተሻለ አፈጣጠም ነበረው፣ የተሻለ ሰላምና መረጋጋት ነበረው። ከሌሎች ቦታዎችን አንጻር ስታዩም የተሻለ ነው። በቃ ማለት ሌባ ይጠፋል ተብሎ ባይታሰብም የተሻለ ነበር ተብሎ ነው የሚታሰበው። ደህንነትህም የተጠበቀ ነው። በሰላም ገብተህ በሰላም የመውጣት ነገር ነበር፣ የተሻለ ነበር።
መምሪያ ፌቲም የኢትዮጵያ ወታደሮች ከመቀለ ከወጡ በኋላም ስርቆሽና እገታን ምን እንደሚመስል እንዲህ ይገልጸዋል።
ነገሮቹ እየተቀያየሩ ሄዱ። ያው በቅርብ በዚህ 2 ሳምንት ነው የመሻሻል ያመጣ ፖሊስ ስለገባ እንጂ ይህን ሁሉ ጊዜ ግን ሰው በሰላም መግባት አይደለም አንተ ቤትህን ድረስ መጥቶ አምጣ ይልሃል ገንዘብ። የሄድክ በመንገድ ላይ ለምሳሌ እኔ ከዩኒቨርሲቲው አዳሐቂ ግቢ ወደ አዲስ ምድን ቤት በእንዳ ገብርኤል የሚባል ለማለፍ አትችልም። ሰው እያየኸው እየተመታ አንተም ዝም ብለህ ነው የምታልፈው። ልትረዳውም አትችልም። አቅምም የለምም። ምክንያቱም አንዳንድም ትጥቅ የያዘም አለ። በጣም የሚያስቸግር ቢላዋ የያዘ አለ። ስለት ይዞ የሚያስፈራራ አለ። የሚሸፈንም አይደለም እኮ ተሸፍኖ አይደለም። የማታውቋቸው ሰዎች ዝም ብሎ ዱቡዳ የሆኑ ትላልቅ ሰዎች መጥተው ያስቁሞ በቃ ይወስዳሉ። ቤትህም እንካኩቶ ይገባሉ። እና በጣም አስቸጋሪ ሁኔታ ነው ያሳልፍ ነው። አሁን በዚህ 2 ሳምንት የተሻለ ነው። ፖሊስ አዲስ ፖሊስ ተመድበዋል። ከህብረተሰቡ ኮሚኒቲ ፖሊስ የሚባል ተቋቁሞ የተወሰነ ጥሩ ጅማሮዎች አሉ እንጂ አሁንም ጠፍተዋል ብለው መናገር አይችልም። ምክንያቱም ያው የህዝቡ ኑሮ በጣም ከምነግርህ በላይ ማለት በቃላት መግለጥ አይቻልም። የሚበላው ያጣ፣ ሕክምና ያጣ፣ የተቸገረም አለ። በቃ በጣም ዝም ብለው ከሚሞቱ ብሎ የሚሰርቅም ወይ በድንጋይ በምናምን በቢላዋ እያስፈራራ የሚዘርፍም አለ። ግን እንደ ስራ ብሎ የያዘውም አለ እና ሙሉ ለሙሉ ይጠፋልን ብለን እናስብም። ግን በጣም አይን ያፈጠጠ በጣም አስቸጋሪ የሆነ ነገር ግን እንዲቀንስ ግን ያው እየተሞከረ ነው። ሙከራው የተሻለ ነው። ጥሩ ተስፋ፣ ጥሩ ጅምሮች አሉ።
ከመቀለ ከተማ ጸጥታ ጽሕፈት ቤት ኃላፊን ተጨማሪ ማብራሪያ ለማግኘት ያደረግኩት ሙከራ ጊዜ የለኝ በማለታቸው አልተሳካም። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት የተለያዩ መሰናዶችን ይዘን እንጠብቃችኋለን። ለዛሬው በሁሉም ስፍራ ባሉ በንላ ባልደረቦቻችን ስም ሰናበታችኋለሁ። በቀሩን ጥቂት ደቂቃዎች ለቅዳሜ ምሽት የመሰናበቻ አንድ ዜማ እንጋብዛችሁ። በእኛ በኩል ሰላም፣ በደህና ደሩ።
ቺቴ